The Voice of America. የአሜሪካ ድምጽ ራዲዮ በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን እንደምናምሽታችኋል የተከበራችሁ አድማጮቻችን የቅዳሜ ጥር 7 2008 ዓመተ ምህረት ምሽት ፕሮግራማችንን ይዘንላችሁ ቀርበናል የማስተናግዳችሁ ቆንጂት ታዬ ነኝ ከአለም ዙሪያ በተጠናቀሩ ዜናዎች ዝግጅታችንን እንከፍታለን ከዚያም ትናንት የተጀመረው የጥያቄው መልስ ፕሮግራም ሁለተኛ ክፍል ይቀርባል የአዲስ አበባና የፊንፊኔ ዙሪያ ልዩ ዞኖችን ያቀናጀን ማስተር ፕላን ያስከተለውን ተቃውሞ ተከትሎ በተነሱት ተቃውሞዎች ዙሪያ የተነሱ ጥያቄዎችን ምላሽ የሚሰጡልን እንግዶች አሉን። በሁለተኛው አጋማሽ ደግሞ የሙዚቃ ቃና በእንግሊዝኛ ዜማዎች እያዝናናችሁ ያመሽና 4 ሰዓት ሊሆን ሲል ዋና ዋና ዜናዎች ተነበው እንሰናበታለን። ፕሮግራማችንን ብርሃን ኃይሉ ትመራለች። መልካም ምሽት።
ጤና ይስጥልን ክብራትና ክብራን እንደምናመሻችሁ ዜናውን የማሰማችሁ ሰለሞን አባተ ነኝ ጃክሰን ዊት በቴክኒክ መሳሪያዎቹ ላይ ይገኛል ቢያንስ 23 ሰው እንደተገደለበት የተነገረው የዋጋዱጉ የሽብር ጉዳት ያደረሰው በ18 ሀገሮች ዜጎች ላይ መሆኑ ተገለጸ በቡርኪና ፋሶ ዋና ከተማ ከሚገኙ ታላላቅ ሆቴሎች አንዱ በሆነው ስፕሌንዲድ ሆቴል ላይ ትናንት ምሽት ላይ ከተፈጸመው ጥቃት በኋላ 150 ታጋቾች እንዲለቀቁ መደረጉን እና ከመካከላቸውም ብዙዎች የቆሰሉ እንዳሉ የአገር ግዛት ሚኒስትሩ ሲሞን ኮምፓውሬ ተናግረዋል። በፍጥጫና በተኩስ ልውውጡ ወቅት የአደጋጣዮቹ ሁለት ሴትና አንድ ወንድ ጂሃዲስቶች መገደላቸው ታውቋል። የጥቃቱን ስፍራ ዛሬ የጎበኙት የዛሬ ወር ስልጣን የያዙት የሀገሪቱ ፕሬዚደንት ሮሽ ማርክ ክርስቲያን ካቦሬ በከበባና በፍጥጫው ወቅት እገዛ ላደረጉላቸው የሌሎች ሀገሮች ኃይሎች ምስጋና አቅርበዋል። ለጥቃቱ አልቃይዳ በማግሬብ የሚባለው ቡድን ኃላፊነት ወስዷል። በሌላ ዘገባ የተገደሉት 23 መሆናቸው የተገለጸው ሶስቱን ጥቃት አድራሾች ጨምሮ መሆኑና ከጥቃቱና ከሆቴሉ ከበባ በሕይወት የወጡት 126 መሆናቸው ከመካከላቸውም 30ዎቹ ጉዳት የደረሰባቸው መሆኑ ተገልጿል። የምዕራብ አፍሪካ የምጣኔ ሀብት ማህበረሰብ ኤኮዋስ የቡርኪናቤን መንግስት በማገዝ እንደሚቀጥል ጥቃቱን ባወገዘበት መግለጫው አስታውቋል። የመንግስቱ ወታደሮች ከፈረንሳይ አጋሮቻቸው ጋር ሆነው ጥቃቱን መጋፈጣቸውና ታጋቾቹን ማስለቀቃቸው ተነግሯል። የፈረንሳይ ፕሬዚደንት አደጋውን የጥላቻ አድራጎትና የፈሪ ጥቃት ብለውታል። በሌላ ዜና ደግሞ ኢንዶኔዥያ ከትናንት በስቲያ ሐሙስ ዋና ከተማይቱ ጃካርታ ላይ ከተፈጸመው የሽብር ጥቃት ጋር ግንኙነት አላቸው ያለቻቸውን 12 ተጠርጣሪዎች ዛሬ በቁጥጥር ስር አውላለች። ተጠርጣሪዎቹ የተያዙት በመላ ሀገሪቱ በተካሄዱ ክትትሎችና ከበባዎች መሆኑን የብሔራዊ ፖሊስ አዛዡ ተናግረዋል። የሐሙሱን ጥቃት ማድረሱን እስላማዊ መንግስት ቡድን ያሳወቀ ሲሆን አደጋውን የጣሉት 5 ታጣቂዎች መገደላቸው ታውቋል። ጥቃቱን ያደረሱት ሰዎች ቦምቦችን፣ የእጅ ቦምቦችና ጠመንጃ ይዘው በዋና ከተማይቱ ሰው የበዛበት አካባቢ ተኩስ መክፈታቸው ተዘግቧል። ኢላማ ያደረጉት ፖሊስን ሲሆን 2 ሲቪሎችም መገደላቸው ተነግሯል። ኢራን ያሰረቻቸውን 4 ኢራን አሜሪካውያን እንደምትፈታ ዛሬ አስታወቀች። ቴህራን እስረኞቹን የምትለቀው በእስረኛ ልውውጥ ስምምነት መሆኑ ተገልጿል። እስከ ዛሬ እስር ቤት የሚገኙት የዋሽንግተን ፖስት ሪፖርተር ጄሰን ራዛያን፣ የክርስትና መምህር ወይም ፓስተር ሰኢድ አቤዲን እና የአሜሪካ ባህር ወለድ ኃይል ባልደረባው አሚር ሄክማቲ እንደሚለቀቁ የኢራን መንግስታዊ መገናኛ ብዙሃን ዘግቧል። እስረኞቹ የሚለቀቁት ከቴህራን ጋር በተደረሰ ስምምነት መሰረት መሆኑን ቪየና የሚገኙ የዩናይትድ ስቴትስ ባለስልጣናት ያረጋገጡ ሲሆን አሜሪካም የማዕቀብ ውሳኔዎችን ጥሰዋል ስትል አስራቸው የነበሩ 7 ኢራናውያንን እንደምትፈታ ባለስልጣናቱ አስታውቀዋል። ስምምነቱ የሰላዮች ልውውጥ ሳይሆን በሰብአዊ መንፈስ የተደረገ ነው ሲሉ አንድ ማንነቴን አትናገሩ ያሉ አሜሪካዊ ከፍተኛ ባለስልጣን ተናግረዋል። በሌላ በኩል ደግሞ በኢራን ላይ ተጥለው የቆዩት ማዕቀቦች ዛሬ ይነሱላታል ተብሎ እየተጠበቀ ነው። ይህንን የተናገሩት የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ ሲሆኑ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲም ኢራን የኒውክሌር ኃይልን የማበልጸግ ስራዋን ባለፈው ሐምሌ ከስድስቱ የዓለም ሀያላን ጋር በገባችበት ውል መሰረት ስለመገደቧ ማረጋገጫ ይሰጣል ተብሎ እየተጠበቀ ነው። ዛሬ ለኢራንና ለአካባቢው ጥሩ ቀን ነው ብለዋል ዛሪፍ የአይኤኢኤን መግለጫ ለመስማት ቪየና ሲገቡ። ኢራን የምጣኔ ሀብት ማዕቀቦቹ ዛሬ ከተነሱላት በውጭ ሀገሮች ተይዘውባት ያሉ የ100 ቢሊዮን ዶላር ሂሳቦቿን ወዲያው ማንቀሳቀስ ትችላለች። በሮቿም ለዓለም አቀፍ የንግድ ልውውጥ ክፍት ይሆናሉ። ማዕቀቦቹ የመነሳት አለመነሳታቸውን ዜና እየጠበቅን ነው። ከደረሰን በማጠቃለያ እናሰማቸዋለን። በመጨረሻም ከዩናይትድ ስቴትስ ጋር በሚደረግ የሰላም ውልና ዋሽንግተን ከሶል ጋር የምታደርገውን ቋሚ ወታደራዊ ልምምድ በማቋረጥ ለውጥ የኒውክሌር ሙከራዎቿን ለማቆም ዝግጁ መሆኗን ሰሜን ኮሪያ አስታወቀች። ጥምረታችን የደቡብ ኮሪያን ሕዝብ ሰላምና ልሳነ ምድር ደህንነት ለመጠበቅ ዝግጁ ነው ሲሉ ደግሞ አንድ የዩናይትድ ስቴትስ ወታደራዊ ቃል አቀባይ ተናግረዋል። ይህ ፒዮንግያንግ በተከታታይ የምታቀርበው ጥያቄ ቢሆንም ከአሜሪካና ከደቡብ ኮሪያ ግን ውድቅ ሲደረግ መቆየቱ ይታወቃል። የዜናው ሰዓት አበቃ። ለቀሪ ዝግጅቶች
የዓለም ዜናዎቹን አደመጥን። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አሁን ለጥያቄው መልስ የጥያቄው መልስ ዝግጅታችን አዲስ አበባና የፊንፊኔ ዙሪያ ልዩ ዞኖችን ያቀናጀ ማስተር ፕላን ያስከተለውን ተቃውሞ ተከትሎ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ኦፒዲዮ እቅዱን መሰረዙ ይታወሳል። እቅዱን በመቃወም የአያሌ ሰዎች ሕይወት ማለፉን፣ ብዙዎች መታሰራቸውን ዘግበናል። በርካታ አድማጮች እቅዱና ተከትሎ በተነሳው ተቃውሞ ዙሪያ ጥያቄዎች ልከውልናል። ሁለት ምሁራን የኢትዮጵያ መንግስት የልማታዊ ፖሊሲ ደጋፊ አቶ ኤልያስ ግደይና በአዲስ አበባና የፊንፊኔ ዙሪያ ልዩ ዞኖችን ያቀናጀውን ማስተር ፕላን እንዲሁም በፌዴራሊዝም ላይ ብዙ ጽሁፎችን ያስነበቡ ዶክተር ጸጋዬ አራርሳ ለአድማጮቻችን ጥያቄዎች መልስ ይሰጡልናል። በትናንቱ ክፍል አንድ ዝግጅታችን አቶ ኤልያስ ግደይ እቅዱን በማወዛገብ ምሁራንን ተችተው ስለነበረ ዶክተር ጸጋዬ አራርሳ መልስ በመስጠት ይጀምራሉ።
አንደኛ አቶ ኤልያስ ሲናገሩ አንዳንድ የኦሮሞ ኤሊቶች እንዲህ ይላሉ እንደዛ የሚል ነገር ሰምቻለሁኝ። ይሄ የኤሊት ጥያቄ አይደለም፣ ይሄ የህዝብ ጥያቄ ነው። ተቃውሞውን ያስነሱት ከአንደኛና ሁለተኛ ደረጃ ጀምሮ ያሉ ተማሪዎች ናቸው፣ የገጠር ነዋሪዎች ናቸው፣ ገበሬዎች ናቸው፣ የዩኒቨርሲቲ ተማሪዎች ናቸው። በተለያየ ደረጃ ደግሞ በየቢሮክራሲ ውስጥ የሚሰሩ የሕክምና ስራ የሚሰሩ ሰዎች እንደዚህ ያሉ ሰዎች ናቸው እና በአጠቃላይ ህዝብ የተቃወመው ነገር ነው። ይሄንንም በማየት ይመስለኛል ኢህአዴግ ታክቲካሊም ቢሆን ይሄ ጥያቄ የህዝብ ጥያቄ ነው፣ ተገቢነት ያለው ጥያቄ ነው የሚለውን ንግግር መናገር የጀመረው እና ይሄ የኤሊት ጥያቄ አይደለም፣ ይሄ መታወቅ አለበት። ሁለተኛ የከተሞች መስፋፋት ተፈጥሯዊ ነው። ከተሞች ይስፋፋሉ። እንኳን እንደኛ ሀገር ከተሞች የመሰረተ ልማት ማዕከል በሆኑበትና ብዙ ሰው የሚፈልስባቸው ቦታ የትም ቦታ ተፈጥሯዊ የሆነ የእኛ ትንሽ ተፈጥሯዊ አይደለም፣ ግን ተፈጥሯዊ የሆነ የከተማ መስፋፋት አለ። ነገር ግን የከተማ መስፋፋት ሲኖር ማን ነው የሚያለማው? ማን ነው የሚያሰፋው? ለማን ጥቅም ነው የሚሰፋው? የማንን ከተማ ነው ማን የሚያለማው? የሚሏቸው የፖለቲካል ኢኮኖሚ ጥያቄዎች መረሳት የለባቸውም። ሌላው በደንብ በጥንቃቄ መታየት ያለበት ነገር የአንድ ከተማ ማስተር ፕላን እና የከተሞች የመሰረተ ልማት እድገት ቅንጅት የተለያዩ ነገሮች ናቸው። ማስተር ፕላን አንድ ከተማ እንዴት እንደሚዋቀር የሚያደራጅ ፕላን ነው። በከተሞች መካከል ያሉ መሰረተ ልማቶች ግን የሚቀናጁበት መንገድ ደግሞ ሌላ ነገር ነው። አሁን እኛ ሀገር ምንድን ነው የሆነው? እነዚህ 36 የገጠር ከተሞች ያላቸው የራሳቸው ማስተር ፕላን ተሰርቶ ከአዲስ አበባ ከተማ ዋናው ማስተር ፕላን ጋር እንዲቀናጅ በተለይ በሚገናኙበት ቦታ በፖይንት ኦፍ ኮንጀንክሽን ቦታ ላይ መንገዶች፣ ኤሌክትሪክና የውሃ አገልግሎቶች እነዚህ መስመሮች እንዲቀናጁ የማድረግ ተግባር ሳይሆን እነሱ ምንም ማስተር ፕላን ሳያወጡ የአዲስ አበባ ከተማ ማስተር ፕላኑን እስከ እነሱ ድረስ አስፍቶ ከአርባ እስከ መቶ ኪሎ ሜትር ሬዲየስ ውስጥ ያሉ የኦሮሚያ ከተሞችን ሁሉ ነው ማስተር ፕላን እየተሰራላቸው ያለው። አንድ መታሰብ ያለበት ነገር ማስተር ፕላን በመሰረቱ ፖለቲካዊ ጉዳይ ነው እና ቴክኒካል ጉዳይ ብቻ አይደለም። ፖለቲካው ትክክል ካልሆነ፣ ፖለቲካዊ ተቀባይነት ከሌለው ቴክኒካዊው ተቀባይነት ምንም ዋጋ የለውም። ይሄ መሰመር አለበት። ይሄ በሌለበት ሁኔታ ነው አሁን ከቶፕ ዳውን ከመሆኑ ባሻገር እንደገና ደግሞ የመሰረተ ልማቱንም ቅንጅት ለማምጣት እየታሰበ የነበረው። አሁን ልክ ነው፣ መቀሌ ይሰፋል፣ ሌሎችም ይሰፋሉ፣ እውነት ነው፣ አዲስ አበባም ይሰፋል። አዲስ አበባ ግን ሲሰፋ አብሮት የሚያሰፋው ነገር የፖለቲካ ስልጣንና የአስተዳደር ስልጣንንም ጭምር ነው። ለዚህ ነው አሁን አዲስ አበባ ከተማ ራሱን የሚያስተዳድር ከኦሮሚያ አስተዳደራዊና ፖለቲካዊ ስልጣን ውጪ የሆነ ከተማ ባይሆን ኖሮ፣ ተጠያቂነቱ ለፌዴራል ጠቅላይ ሚኒስትር ባይሆን ኖሮ፣ ተጠያቂነቱ ለኦሮሚያ ክልል ምክር ቤት ቢሆን ኖሮ፣ ሁሉ ነገር በኦሮሚያ ውስጥ የሚያልቅ ቢሆን ኖሮ የዚህ ከተማ ማስተር ፕላንም ሆነ መስፋፋት ምንም ችግር አይፈጥርም ነበረ። አሁን ምንድን ነው የሆነው? አዲስ አበባ የኦሮሚያ ከተማ ነው። አዲስ አበባ የኦሮሚያ ዋና ከተማ ነው። ነገር ግን አዲስ አበባ በኦሮሚያ አስተዳደራዊና ፖለቲካዊ ስልጣን ስራ አይደለም። ለማስተዳደር ራሱን ያስተዳድራል በተመራጮቹ፣ ተጠያቂነቱ ደግሞ ለፌዴራል መንግስት ነው። ነው ምን ማለት ነው ይሄ? በኦሮሚያ ግዛት ውስጥ ቢኖርም በኦሮሚያ ስራ አይተዳደርም። አሁን የአዲስ አበባ መስፋፋት ከማስተር ፕላኑ ጋር ተያይዞ የሚመጣው መስፋፋት ደግሞ ያንን ቀድሞውንም የተነጠቀ አስተዳደራዊና ፖለቲካዊ ስልጣን ወደ መቶ ኪሎ ሜትር ሬዲየስ ድረስ ያሰፋና ኦሮሚያን ስልጣን የለሽ በእነዚህ ከተሞች ያደርጋል። ይሄ ደግሞ ቀድሞውንም ሲንከባለል የቆየ የከረመ የልዩ ጥቅም ጉዳይንም ያጠፋል። ኦሮሚያ በአጠቃላይ ደግሞ ሌሎች በአገሪቱ ውስጥ ያለን የእኩልነት፣ የአስተዳደር፣ የፖለቲካ ስልጣን መጋራት፣ የተፈጥሮ ሀብት መጠቀም እነዚህን ሁሉ ነገሮች ይሸረሽራል፣ የድሮ ብሶቶችን ይቀሰቅሳል። እንደውም አሁን እንደምናየውም እነዚህ ብሶቶች ተቀስቅሰዋል። እና እነዚህን ነገሮች በግንዛቤ መክተት አለብን።
አንድ አድማጭ አሉ በድምጻቸው ስለ ፌዴራሊዝም የላኩልን ላሰማችሁ።
ቪዎች እንደምንከረማችሁ፣ ሰላም ናቸው? የዶክተር አድማጫችሁ ነኝ። የኢህአዴግ ሰዎች እንድጠይቁልኝ የምፈልገው ፌዴራሊዝም ኢትዮጵያ ውስጥ ካለ እስቲ ባለፉት 24 እና 25 ዓመታት የፌዴራል መንግስት ህግ አውጥቶ የኦሮሚያ ወይም የደቡብ ወይም የቤኒሻንጉል ክልል አልቀበልም ያለው አለ? ወጥ ነገር ነው የሚስተዋለው። ይህ ማለት ምንድን ነው? ፌዴራል መንግስት ያወጣል፣ ክልሎች ያንን ነገር የማድረግ ግዴታ አለባቸው ማለት ነው። ለምሳሌ አሜሪካን ሀገር እዚህ የሶሪያ ሬፊጂዎችን ፌዴራል መንግስት እንቀበላለን ሲል የኦባማ አድሚኒስትሬሽን ማለት ነው፣ አንዳንድ ስቴቶች አንቀበልም እያሉ ነው። በየስቴቱ ደግሞ የተለያየ ህግ ነው ያለው። ለምሳሌ የጋን ሎውን በምንመለከትበት ጊዜ አንዱ ስቴት ጥብቅ ነው፣ አንዱ ስቴት የላላ ነው። ፌዴራሊዝም ማለት ይሄ ነው። ስለዚህ ኢትዮጵያ ውስጥ አለ ወይ እንደዚህ አይነት ነገር? ፌዴራል መንግስት አውጥቶ ክልሎች አንቀበልም ያሉት ነገር ሁሉ ነገር ወጥ ነው እዛ?
እሺ፣ አቶ ኤልያስ ግደይ፣ ኢትዮጵያ ውስጥ ሁሉ ነገር ወጥ ነው ከላይ ወደ ታች ወይንም ከማዕከል ወደ ተቀሩት የሚወረወር ነው ሀሳብ የሚል አመለካከት ነው ያላቸው አድማጫችንና፣ ፌዴራሊዝም አለ ወይ ኢትዮጵያ ውስጥ በእውነቱ?
አለ። በእኔ እምነት ፌዴራሊዝም ኢትዮጵያ ውስጥ አለ። ክልሎች አሉ። እያንዳንዱ ክልል በራሱ ልጆች ይተዳደራል። ኦሮሚያም፣ አማራም፣ ትግራይም ህዝቡ ቢያንስ እንደ ህገ መንግስቱ የክልሉ ቋንቋ ማወቅ አለባቸው ስለሚል የዛ ቋንቋ እውቀቱ ያላቸው ሰዎች ናቸው በአመራር ደረጃ ያሉት። ስለዚህ ኢትዮጵያ ፌዴራሊዝም አለ። ይህ ፌዴራሊዝም ግን የበቃ የነቃ ነው ወይ ወይም ደግሞ ከሌሎች ሀገሮች አንጻር ስናየው ምንም እጥረት የለውም ቢባል ስህተት ነው የሚሆነው። ይህ ፌዴራሊዝም ግን ያሉትን ስህተቶች እለት እለት እያሻሻለ የተሻለ የፌዴራሊዝም አወቃቀር አለ። ሁለት ምክር ቤቶች አሉት። አንደኛ ፌዴራል ፌዴሬሽን ምክር ቤት አለ፣ ሁለተኛ የተወካዮች ምክር ቤት አለ። ብዙ ነገሮች በፌዴሬሽን ምክር ቤትም ታይተው ያው ህገ መንግስትን መቀየር የሚችል ምክር ቤት ነው። ስለዚህ በዛ ታይተው የሚወርዱ ስለሆነ ብዙ ጊዜ እንደ ሌሎች ሀገሮች በክልሉና በሴንትራል ገቨርንመንቱ በሚወጡ አዋጆች ላይ ያን ያክል ግጭት የለም። በግድ ደግሞ ግጭት አልተፈጠረም እና ፌዴራሊዝሙ ትክክል አይደለም የሚልም ህግ የለም። ከህግ ከመውጣቱ በፊት በቂ የሆነ ከእያንዳንዱ ብሔረሰብ ተወካዮች ባሉበት ውይይት ስለሚደረግ የክልል አመራሮች፣ ከዛ ውጭ ደግሞ ለማንም ግልጽ እንደሆነ በኢህአዴግ አለ ያሉት እያንዳንዱ አባል ድርጅቶች የኢህአዴግ የልማታዊ መንግስት አስተሳሰብ ያላቸውና የፖለቲካ ልዩነት ስለሌላቸው እያንዳንዱ የሚወጡት ህጎች መጀመሪያ በፓርቲ ውይይት ተደርጎበት በፌዴሬሽን ምክር ቤት መተካይቱ ምክር ቤት የሚወጣ ስለሆነ ያን ያክል እንደ ሌሎች ሀገሮች ግጭት አይኖርም።
እሺ፣ አመሰግናለሁ አቶ ኤልያስ። ዶክተር ጸጋይ አራርሳ፣ አቶ ኤልያስ ቁልፍ የሆኑ ነገሮችን የነኩ ይመስለኛል በመልሳቸው። ፌዴራሊዝሙ በትክክል እየሰራ ነው ለሚለው ጥያቄ የሚያስነሳ ይመስለኛል። የእርስዎ አስተያየት ምንድን ነው?
መልካም። ፌዴራሊዝም በህገ መንግስት ተጽፎ አለ በኢትዮጵያ። በዚህ ህገ መንግስት መሰረት የክልሎች ስልጣን ተለይቶ የፌዴራል መንግስቱ ስልጣን ተለይቶ የፌዴራል መንግስቱ የስልጣን አካላት ደግሞ የሚሰሩት ተግባር እንደዚሁ ተዘርዝሮ የክልሉም የመንግስት የስልጣን አካላት የሚሰሩት በዝርዝር ተቀምጦ አለ። ከዛ ባሻገር በእነሱ መካከል ግጭት ሲኖር ወይም ደግሞ የስልጣን መጋጨት ሲኖር እንዴት ይፈታል የሚለውንም በተወሰነ ደረጃ የሚያመላክት ነገር አለ። መሰረታዊው ችግር ግን ምንድን ነው ቢባል ፌዴራሊዝሙ የሚጎድለው ነገር ዲሞክራሲ ነው። ዲሞክራሲው ባለብዙ የፖለቲካ ስርዓት ሊፈጥር አልቻለም። እስካሁን ድረስ ያለው በአብዛኛው አንድ ፓርቲ እና የዛ ፓርቲ አፊሊየትስ በእንግሊዝኛ ይሉታል አጋር ድርጅቶች ኢህአዴግ ነው የሚያስተዳድረው። ደህዴን፣ ኦህዴድ፣ ብአዴን፣ ህወሀት ናቸው የሚያስተዳድሩት። በዚህ ምክንያት በአገሩ እና ህገ መንግስቱ ፌዴራል ስርዓት ያዋቅራል። ፓርቲው ደግሞ በአሰራርም በአደረጃጀትም በዲሲፕሊንም በጣም የአህዳዊ እና በጣም የተማከለ ስርዓት ስላለው በህገ መንግስቱ የተሰጠውን በፓርቲው በኩል በፓርቲው እጅ ይሰበስባሉ። አንድ ምሁር በአንድ ወቅት ሲጽፉ በቀኝ እጅ የተሰጠውን በግራ የሚሰበስብ የፌዴራል ስርዓት ነው የሚል አለ። ከዚህ ባሻገር ኢህአዴግ ማስተዳደሩ ብቻ ሳይሆን ኢህአዴግ ደግሞ ክልሎቹ ስልጣን እንዳይኖራቸው እያመናመነ ብዙ ጊዜ እንዲሁም መጀመሪያ ከነበረው ዲሴንትራሊዜሽን ወደ ሪሴንትራሊዜሽን የተካሄደበት አለ። ምሳሌ የክልሎቹን ስልጣን የሚያመናምነው አንዱ የፌዴራል ጉዳዮች ሚኒስቴር ያቋቋመው አዋጅ ነው በ2001 ለፌዴራል ጉዳዮች ብዙ ስልጣንን በመስጠት ክልሎቹን ኦልሞስት ፖሊስ እንዲያደርግ እንዲቆጣጠር እና ክልሎቹን ከእኔ እንደምለው ከሜክሲኮ በሞባይል ቴሌፎን እንዲያስተዳድር ሜክሲኮ አደባባይ ስለነበረ ስኬታቸው ማለት ነው አድርጓል። የብሔር ብሔረሰቦች ምክር ቤት ነው ተብሎ የሚታሰበውን የሀውስ ኦፍ ፌዴሬሽንንም ስልጣን ያ መስሪያ ቤት የኤግዚኪቲቭ መስሪያ ቤት ነው ያ መስሪያ ቤት ወስዷል። ከዛ ባሻገር በተለያየ ደረጃ የህገ መንግስቱ ውስጥ የተቀመጡ የክልሎችና የብሔር ብሔረሰቦች መብቶችን በተለያዩ አዋጆች ሸርሽረው አመንምነው አኩድኩደዋቸው አሁን ምንም ብዙ ወጥ የሆነ ስልጣን አላቸው ሊባል የሚችል ደረጃ ላይ አይደለም ያሉ። በክልል በመንግስታት መካከል ማለት በፌዴራል መንግስቱና በክልሎች መካከል የስልጣን መቀማማት ወይም የስልጣን ግጭት ባለ ጊዜ ደግሞ ይህንን በገለልተኝነት የሚዳኝ የኢንተር ጋቨርንመንታል ሪሌሽንስ ኮሚሽን አለመኖሩ ወይም ደግሞ ጠቅላይ ፍርድ ቤት ወጥ የሆነ ህገ መንግስታዊ ስራ የሚሰራ ከፖለቲካ ፍጥጫ ራቅ ያለ ገለልተኛ ተቋም አለመኖሩ የሀውስ ኦፍ ፌዴሬሽን የትርጉም ስራ አንደኛ አለመቻሉ የፖለቲከኛ የፖለቲካ ተቋም ስለሆነ፣ ሁለተኛ መወገኑ ከኢህአዴግ ጋር እሱም ቢሆን ተመርጠው የሚመጡት አባላት ከኢህአዴግ የመጡ ከመሆናቸው የተነሳ ለኢህአዴግ ከመወገኑ የተነሳ አሁን የክልሎች ስልጣን ተብሎ ያለው ነገር ምንም የለም። ዲሞክራሲ ቢኖር ኖሮ የተለያዩ የፖለቲካ ፓርቲዎች በተለያዩ አካባቢዎች ስልጣን ይዘው ቢታይ ኖሮ ያኔ እነሱ ስልጣናቸውን ህገ መንግስታዊ ስልጣናቸውን ለመጠቀም ሲሉ ከፌዴራል መንግስቱ ማለትም በኢህአዴግ ከሚተዳደረው የፌዴራል መንግስት ጋር በማይስማሙ ጊዜ እንዴት አድርገው የራሳቸውን ፖሊሲ እንደሚያወጡ ያሳዩ ነበር። ለዚያውም እኮ የኢትዮጵያ ፌዴራሊዝም ለክልሎች የሚሰጠው ስልጣን በጣም ትንሽ ነው። ግን እሷንም ደግሞ ያለችውን ስልጣን ብዙውን ሲምቦሊክ የሆነውንም ስልጣን በተለያዩ አዋጆች ህገ መንግስታዊ ባልሆኑ አዋጆች አሁን አንድ ምሳሌ ልስጥ። በአዲስ አበባ የተሻሻለው ቻርተር የአዲስ አበባ ከተማን የግዛት ወሰን ለማስፋት ይላል። ለማስፋት የሚቻልባቸው ሶስት መንገዶች አሉ። አንደኛ በፌዴራል መንግስቱና በኦሮሚያ መካከል ስምምነት ሲኖር፣ ሁለተኛ አዲስ አበባ ከተማና በኦሮሚያ መንግስት መካከል መስማማት ሲኖር፣ ሶስተኛ ያለማናቸውም ፈቃድ የፌዴራል መንግስቱ በፈለገ ጊዜ ሊያሰፋ ይችላል ይላል። አሁን የክልሎች ድንበር የሚዋቀርበት መንገድ በፌዴራሉ ህገ መንግስት በአንቀጽ 46 ንዑስ ቁጥር 2 የተዘረዘረ አለ። ማንነት፣ የአሰፋፈር ሁኔታ እና የቋንቋ የህዝቦች ፈቃድ ይላል። በሬፈረንደም መንገድ ነው ማለት ነው የሚቀየረው። ነገር ግን በአዋጁ የአዲስ አበባ ከተማን ቻርተር የሚያዋቅረው አዋጅ እንዴት ተደርጎ የክልል ግዛት እንደሚሻሻል በግልጽ ያስቀምጣል። በተለያዩ እንደዚህ ህገ መንግስቱን በሚጥሱ ህገ መንግስታዊነት በሌላቸው አዋጆች ብዙዎቹ የክልል ስልጣናት የተወሰዱ ስለሆነ ዲሞክራሲ በሌለበት ፌዴራሊዝም ማሰብም ስለማይቻል ጭምር አሁን ፌዴራሊዝሙ እየሰራ ነው ማለት ያስቸግራል። ይልቁኑ ደግሞ በጣም በጣም መስራቱን ያቆመው አሁን ሰሞኑን ነው። ምክንያቱም ቢያንስ የፌዴራል ስርዓት ቢሆን ኖሮ ያለ ፌዴራል ጣልቃ ገብነት ደንብ ይሄም አዋጅ አለው። አንዱ ክልሎቹን የሚያመነምነው እንደውም አዋጅ እሱ ነው። ይሄም አዋጅ አለው። አዋጅ ቁጥር 359/2003 ይባላል። በዚህ አዋጅ መሰረት የፌዴራል ጣልቃ ገብነት እዛዝ ተሃውስ ኦፍ ፌዴሬሽን ወጥቶ የፌዴራል የስራ አስፈጻሚ አካላት በክልሎቹ ውስጥ ገብተው ከክልሉ አቅም በላይ የሆነ ህገ መንግስታዊ ቀውስ፣ ከክልሎቹ አቅም በላይ የሆነ የሰብአዊ መብት ጥሰት፣ ከክልሎቹ አቅም በላይ የሆነ ሰላምና መረጋጋት መጥፋት ሲኖር ክልሎቹ በሚያቀርቡት ጥያቄ መሰረት የፌዴራል መንግስቱ ጣልቃ ይገባል ይላል። ይሄን ማድረግ ሲገባቸው የክልል መንግስት እስከ መኖሩ ድረስ ያስታውሱበት ሁኔታ አይደለም ያለው። ሌላው ቢያንስ እንደዚህ አይነት ቀውስ ሲኖር ወይ የክልሉ መንግስት ክልሉን ብቻ በተመለከተ ወይም የፌዴራል መንግስቱ ያን ክልል በተመለከተ የአስቸኳይ ጊዜ አዋጅ አውጥቶ በአስቸኳይ ጊዜ አዋጅ መሰረት ያስተዳድራል። እንደዚህ ከማድረግ ይልቅ ቀላል ሆኖ ያገኙት በተለመደው ኢህአዴጋዊ አሰራር ኮማንድ ፖስት አስቀምጠው በልዩ የሽብር የጸረ ሽብር ግብረ ኃይል በኩል ጠቅላይ ሚኒስትሩ ራሱ በሚመሩት ኮማንድ ፖስት ክልሉን ማስተዳደር ነው የያዙት። ፌዴራሊዝም አለ ምንም እስካሁን እንኳን ፌዴራሊዝም አለ ብንል እንኳን ይሄ ተግባር ራሱ ፌዴራሊዝሙን እየሰራ እንዳልሆነ ያሳየን ነው ብዬ አስባለሁ።
ዶክተር ጸጋዬ በጣም አመሰግናለሁ። ችግሩ ጥልቅ ነው። ዛሬ መልሱንም ዘርዝረንም አንጨርሰውም። አናሳ የሆኑ ብሔረሰቦች መብትን የተመለከተ እስቲ ላሰማችሁ።
የተከበራችሁ የአሜሪካ ድምፅ፣ ለጥያቄው መልስ የመጀመሪያው ጥያቄ በሌሎች አናሳ በሆኑት ለምሳሌ እንደ ጋምቤላ ባለ ባኝዋቶች ላይ ለደረሰ በሌሎች ቤኒሻንጉል ባሉ በአናሳዎች ላይ በሚደረገው ይሄ ላንድ ግራቢንግን መብታቸውን ለማስከበር ከማህበረሰቡ ቁጥር አናሳነትና ከስልጣኔያቸውን ብቃት ጋር ማነው ጠበቃ የሚቆምላቸው? ኦሮሚያ ሰፊ ህዝብ ያለው ነው። አማራ ሰፊ ህዝብ ያለው ነው። ብዙ ተንቀሳቅሶ መብት ያስከብራል። ትንንሽ ለሆኑት እሱ እንዴት ይሄን ችግር ይፈታል? የኦሮሞ ላይ ለምን ጎላ፣ የጋምቤላው ላይ ለምን አነሰ የሚለውን ነው። ሁለተኛው ጥያቄ ደግሞ የኦሮሞ ጥያቄ አሁን የሰልፉ ጥያቄ የእኩልነት ጥያቄ ነው? በመሬት ላይ ያለው የመጠቀም መብት የእኩልነት ጥያቄ ነው ነው ሌላ የመሬት ላይ የሚቀመጥ በአዲስ አበባ እና በኦሮሞ መካከል ያለ ይህ ፕላን የማስተር ፕላን ጥያቄ ነው? የሁለቱን ልዩነት እንዲብራራልኝ ፈልጌ ነው። አለሙ ነኝ ከአትላንታ። አመሰግናለሁ።
አቶ ኤልያስ ግዳይ።
እሺ፣ ምንድነው ለሁላችንም ግልጽ እንዲሆን የምፈልገው እኔ አሁን ራሱ እዚህ ክርክር ላይ የምናየው የኢህአዴግ ወይም ደግሞ የገዥ ፓርቲ የመሬት ፖሊሲ ግልጽ ነው። የመሬት ፖሊሲው መሬት አይሸጥም አይለወጥም ነው የሚለው። እያንዳንዱ መሬት ላይ ያለ ማንኛውም ማለት ነው ከተማ ሚሆን ገጠር ውስጥ የመጠቀም መብት ነው ያለው፣ የመጠቀም መብት። ስለዚህ ጋምቤላም ሆነ ቤንሻንጉል ክልሉ ራሱ እውቅና በሰጠውና ያሉት ነዋሪዎች ሊጠቀሙት ከሚችሉት በላይ ያሉ መሬቶች የቆላ መሬቶች ለዚህ ለሜካናይዜሽን አግሪካልቸር እንዲጠቀም መደረጉ ላንድ ግራቢንግ ነው አይደለም የሚለው ላንድ በሀገር በረሃ ዝም ብሎ ቁጭ ከሚል ወቅቱን እየጠበቀ ቁጭ ከሚል መንግስት ስለዚህ ጥቅም መዋሉ እና በጊዜ ገደብ ማከራየቱ እንደ ላንድ ግራቢንግ እና ተከራካሪ እንዳጡ ተዘርጎ የሚደረግ ነገር አይመስለኝም። ብሔሮች አናሳም የሚለው ራሱ አማርኛው ልክ አይደለም። ራሳቸውን የቻሉ ትልቅ ብሔሮች ናቸው። ስለዚህ እነዚህ ብሔሮች የራሳቸው ኤሊቶች የራሳቸው ልጆች የሚያስተዳድሯቸውና ለህዝቡ ይጠቅማል የሚሉት የራሳቸው የሆነ ውሳኔ የሚወስኑ ያ ውሳኔው ደግሞ አቅላለሁ በሚል አዛኝ መስሎ ከሚሰጡ አስተያየቶች የእያንዳንዱ ስቴት ያለውን መብት ራሱ እንደ መጋፋት የሚቆጠር ነው። ስለዚህ የኦሮሚያ የማስተር ፕላኑ ጉዳይ መቆሙ፣ ሌሎችም ጥያቄዎች እንደዚሁ ከዚህ ከመሬት ፖሊሲ አንጻር የሚታይ ነገር ነው። በተለይ ደግሞ የመሬት ፖሊሲ ወይም ደግሞ ኢህአዴግ ደግሞ ትልቁ ፒላሩ ህዝብን አሳምኖ ማሰረት፣ ያለ ህዝብ የሚሰራ ነገር የለም የሚል ከድሮ ከትግል ጀምሮ የነበረ መሰረታዊ እምነት ስለሆነ ያን እምነት ተግባራዊ ያደርጋል። የህዝብ ጥያቄ እንደተመለሰ አይተናል። ስለዚህ የላንድ ግራቢንግ የሚለው ጠያቂ የማጣት ጉዳይ ሳይሆን ካለው ማለት ነው የቆላ ከመሆኑ አንጻር የተሻለ አማራጭ ተደርጎ የተወሰደ ነው የሚመስለው።
እሺ፣ የዶክተር ጸጋይን አስተያየት ባጭሩ ልጠይቅ። ስለ ጋምቤላና ቤንሻንጉል የመሳሰሉት በእርግጥ የእነዚህ አካባቢ ህዝቦችም ተቃውሞ ሲያሰሙ ነበረ፣ ግን ከሰሞኑ ሁኔታ ጋር በማነጻጸር ነው ጠያቂውን ያቀረቡትና ጠያቂው ሀሳባቸውን ያቀረቡት።
ልክ ነው። በጋምቤላ በቤንሻንጉል በተለይ ይሄ ላንድ ግራቪንግ በስፋት የተካሄደባቸው ቦታዎች ናቸው እና ተቃውሞ ተነስቷል። ለነገሩ ይሄ የመንግስት በጋምቤላ እና በቤንሻንጉል ኮሚዩን ቢልዲንግ፣ በሶማሌ እና በአፋር ሴደንትራይዜሽን በሚል ህዝቦችን የማስፈር ማሰባሰብ እና የማስፈር ምክንያቱም በአፋር እና በሶማሌ ክልል አርብቶ አደሮች ስለሆኑ እንደው ረግተው በአንድ ቦታ ረግተው እንዲኖሩ እና በዛ መሰረት የአርብቶ አደር የላይፍ ስታይል የሚይዛቸውን ሰፊ መሬቶች ከነሱ እጅ ነጻ አውጥቶ ለልማት ማዋል የሚል ፕሮጀክት ቀርጾ እኔ ዩኤንዲፒ በምሰራ ጊዜ ይሄንን ለማስፈጸም ሲከታተሉ እንደነበረ፣ አስፈጻሚውም ደግሞ የፌዴራል ጉዳዮች ሚኒስቴር እንደነበረ አስታውሳለሁ። ከዚህ ጋር ተያይዞ ለምንድን ነበረ በወቅቱ ይሄንን ኮሚዩን ቢልዲንግ እና ሴደንትራይዜሽን የሚያደርጉት ሲባል መሬቶቹን ከህዝቦቹ በማጽዳት እነዚህ ለኢንቨስተሮች ለማከራየት በሊዝ ለመስጠት ነበረ። እንደዛም አድርገዋል። ኢንፋክት ይሄኛው ፕላን አሁን የምለው ፕሮጀክት ከመተግበሩ በፊት ጀምሮ ቀደም ብሎም ራሱ በጣም ሰፋፊ ሄክታር መሬቶች በጣም በርካሽ ዋጋ ኦልሞስት በአንድ ዶላር እንደዚህ ለነጋዴዎች ለውጭ ሀገር ኢንቨስተሮች ሲሰጡ ነበረ። ተቃውሞው በጣም ቢተር በጣም መራራ በሆነ ሁኔታ ነበረ የተካሄደው። ችግሩ ምንድን ነው? ተቃውሞ ሲኖር ህጋዊ ስልጣንን ተጠቅሞ ይሄ ነገር አግባብ አይደለም፣ ህግን ይጥሳል፣ የክልሎችን ስልጣን ይጥሳል፣ የአካባቢ ነዋሪዎችን ገበሬዎችንና አርብቶ አደሮችን መብት ይጥሳል፣ ህገ መንግስታዊ መብት ይጥሳል፣ ይሄ ይቆምልን ብለው ተከራክረው የሚያስቆሙበት የህግ ስርዓት አልነበረም። ስለዚህ ያለው ተቃውሞ ምንድን ነው? የጉልበት ማለት ነው። መንግስት ይገላል፣ እነሱ ወጥተው ይቃወማሉ። በዚህ መንገድ ትንሽ በመሆኑ አካባቢው ያለው ህዝብ በቁጥር ማለት ነው፣ እናም ደግሞ በኢትዮጵያ ፔሪፌሪ በፖለቲካዊ ምናባችን ማርጅን የሚኖሩ ከመሆናቸው አንጻር ሩቅ ስለሆኑ ጭምር ማንም ስለነሱ የኢትዮጵያ ፐብሊክ ኦፒኒየንም ብዙ አትኩሮት ስለሌለው ጭምር ሚዲያዎቻችንም የእነሱን ጉዳይ በደንብ ገፍተው ባለመውጣታቸው፣ መንግስትም ደግሞ በ200 ሺህ እና በ100 ሺህ መካከል የሚገመት ህዝብ ነው የሁለቱ ክልል ህዝቦች ያላቸው በጠቅላላ ከእነሱ የሚያገኘው የምርጫ ድምፅም ብዙ አይደለም። በፌዴራል ደረጃ የሚመጣም በክልል ደረጃ እና በዛ ላይ ደግሞ እዛ አካባቢ ያለው ፓርቲም ኢህአዴግ አይደለም በመሰረቱ የሚያስተዳድረው አጋር ድርጅት ተብሎ እንጂ እና እንዲህም ስለሆኑ ጭምር ፖለቲካሊ ኤክስፒዲየንት ሆነ የእነሱን ድምፅ አፍኖ የምንፈልገውን የላንድ ግራብ ለማስፈጸም። በመሰረቱ አቶ ኤልያስ ቅድም ሲናገሩ ጥሩ ነገር አንስተዋል። መሬት የመሬት ፖሊሲው መሬት የህዝብና የብሔር ብሔረሰቦችና ህዝቦች የኢትዮጵያ እና የመንግስት ነው ይላል። ነገር ግን መሬትን በሚመለከት ህግና ፖሊሲ የማውጣት ስልጣን ለፌዴራል መንግስቱ ተሰጥቶ መሬትን በማስተዳደር ረገድ ግን ለክልሎቹ የተሰጠ ስልጣን ነው። ለምሳሌ ኪራይ እንደዚህ በጣም ሎካል የሆነ ለአንድ ባለ ሀብት ኪራይ ማከራየት፣ ሊዝ መስጠት ማስተዳደርን የሚመለከት ጉዳይ ስለሆነ የማልማት ጉዳይ ለክልሎቹ ሊሰጥ ይገባ ነበር። ለስሙ እኮ ክልሎቹ የሊዝና የኢንቨስትመንት ቢሮ አላቸው። ግን እነሱ ፌዴራሉ ከፈቀደ በቃ ይታዘዛሉ እንጂ ያስፈጽሙላቸዋል፣ ማህተም ይመታሉ እንጂ የሚያደርጉት ነገር የለም። እናም በዚህ ምክንያት ነው መብታቸው ምንም ሳይሰማ የክልሎቹ ስልጣን ሳይታይ የህዝቦቹ የአርብቶ አደሮቹ ወይም ደግሞ በአጋምቤላ የኑዌሮች አርብቶ አደር ስለሆኑ በአብዛኛው በአኝዋኮቹ አርሶ አደር ስለሆኑ እነዚህ ከምንም ጥያቄያቸው ከጥያቄ ሳይገባ ተጥሰው የታለፉት። እናም በኦሮሚያ ሲመጣ ግን አንደኛ የኦሮሚያ ክልል ለማዕከሉ ለአእምሯችንም ለምናባችንም አሁን በተለይ ቅርብ በመሆኑ ለፐብሊክ ኦፒኒየኑ ቅርብ በመሆኑ፣ ሁለተኛ የከተማውን መሰረተ ፕላንም ክሪፕል ሊያደርግ የሚችል ክልል እንደሆነም አሁን እያሳየ ስለሆነ፣ ሶስተኛ ትልቁ የሀገሪቱ ግዛት ነው፣ ትልቁ የገቢ ምንጭ ማግኛ አገር ነው እና ምንም እንኳን አንድ ቦታ ቢያዳፍኑት ሌላ ቦታ ስለሚመጣ እንደዚህ ጎልቶ ነው እንጂ ቢቻልማ ይሄንንም ለማዳፈን እኮ ተሞክሮ ነበረ። ግን እንዲህ አልነበረም። ሶልቭ መደረግ ያለበት ተቃውሞም ሲነሳ ህጋዊ የሆነ ተቃውሞ ስለሆነ ተቃውሟቸው በህግ ተቋም በፖለቲካዊ አሰራር በኩል በኖርማል ፖለቲካል አሰራር ሊፈጸም ይገባ ነበር። ይሄ ስላልተቻለ በአመፅ በኩል ተመጣ ማለት ነው። በአመፅ እንግዲህ ትልቅ ህዝብ ያለው ብዙ ህዝብ ያለው የበለጠ ተሰሚነት ይኖረዋልና ለዚህ ነው የኦሮሚያው እንትን ያለው እንጂ በመሰረቱ በኢትዮጵያ ህገ መንግስት መሰረት በህግ ከተነጋገርን ማንኛውም ብሔር ብሔረሰብና ህዝብ ትንሽ ቁጥር ያለው እንደነ ሙርሲ፣ ቦዲ፣ መሌ አይነት አንስቶ ትልቅ ቁጥር ያለው እንደ ኦሮሞ ወደ 40 ሚሊዮን ይጠጋል ይባላል፣ እንደ አማራ ያለው በሙሉ እኩል የሉዓላዊነት ስልጣን አላቸው፣ እኩል የባለቤትነት ስልጣን አላቸው፣ እኩል የራስን እድል በራስ የመወሰን መብት አላቸው። ስለዚህ ትንሽ ናቸው ተብሎ የሚከለከሉት መብት የሚነፈጉት ስልጣን የለም።
ዶክተር ጸጋዬ
በህግ የሚተዳደር ሀገር ስለ አይደለ ነው ይሄ ሁሉ የሆነው።
ዶክተር ጸጋዬ በጣም አመሰግናለሁ። እንዲሁም አቶ ኤልያስ ግደይ፣ ወደ እርስዎ ነው የምመለሰው። አቶ ኤልያስ ግደይ፣ ቀደም ብሎ ዶክተር ጸጋዬ አራርሳ ስለ ታሰሩ ሰዎች አንስተዋል። ስለተገደሉም ብዙ ጠያቂዎች ጥያቄ ልከውልናል። ለምሳሌ አብዲ የተባሉ ከድሬዳዋ ነው የላኩልን። የብዙ ሰዎች ህይወትና ንብረት ያወደመ ነው የሰሞኑ ተቃውሞ፣ ተጠያቂው ማን ነው ይላሉ። አብዛኛው ሰው የሞተው በጥይት ነው፣ ገሚሱ በድብደባ ነው። ብዙዎች ደግሞ ተሰውረዋል፣ ብዙዎች የአካል ጉዳተኞች ሆነዋል። ይህንን ደግሞ ሲፈጽሙ የነበሩት የአጋዚ ታጣቂዎች ናቸው። እነኚህ አካላት ህዝብ ላይ ቀጥታ ሲተኩሱና የህዝብን ህይወት ሲያጠፉ ተጠያቂ መኖር አለበት ነው የሚሉት። ሌላ እንዲሁ አቶ ሂሩይ ነኝ ያሉ ከዋሽንግተን ዲሲ፣ ለሞቱት ሰዎች ተጠያቂ ማን ነው? ኦህዴድስ በዚህ ጉዳይ ላይ የወሰነው ምንድን ነው የሚል ጥያቄ ጠይቀዋል። እንደሚታወቀው ሂውማን ራይትስ ዋች በትንሹ ባለፈው ሳምንት ነው ይሄንን አሁን ያለንበትን ሳምንት የሞቱትን ሳይሆን በትንሹ 140 ሰዎች እንደሞቱ ተማሪዎች ጭምር እናት ሁለት ልጆቿን ስትከላከል በርህራሄ ይተርፉልኛል ብላ እጇን ወደ ላይ አርጋ በጥይት እንደተገደለች ነው። ይሄ ደግሞ የመጀመሪያ ጊዜ አይደለም። አቶ ኤልያስ በ2005 እንደ አውሮፓ አቆጣጠር በነበረው ምርጫ በፊትም በነበሩ የተለያዩ ተቃውሞዎች የኢትዮጵያ መንግስት ኃይሎች ይወጡና ሰዎችን በጥይት ግንባር ግንባሩን ብለው ጉዳዩን የሚያስቆሙ ይመስላቸዋል። በዚህ በኦሮሚያ ጉዳይ ራሱ በማስተር ፕላኑ 2012 አካባቢ እንደዚሁ በርካታ ተማሪዎች ሞተዋል። ተጠያቂው ማን ነው? የሰው ህይወት ክቡር ነው ከሚለው አንጻር ብዙ ጠያቂዎችም ጥያቄ ልኮውልናል። የእኔም ጥያቄ ነው በእውነቱ።
የጥያቄውን መልስ ፕሮግራም ነበር ያደመጥነው። እንግዶቻችንን እናመሰግናለን። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ማንም ሰው ከሁለት የስልጣን ዘመን በላይ ፕሬዝዳንት ሆኖ ሊመረጥ አይችልም። እንዲሁም ሌላ ሰው ለፕሬዝዳንትነት ተመርጦ ሲያገለግል ለነበረበት ዘመን ፕሬዝዳንት ወይም ተጠባባቂ ፕሬዝዳንት ሆኖ ከሁለት ዓመታት በላይ ያገለገለ ማንም ሰው ከአንድ ሌላ ሙሉ የስልጣን ዘመን በላይ ለዚያ ስልጣን ሊመረጥ አይችልም።
የዩናይትድ ስቴትስ ሕገ መንግሥት 22ኛው ማሻሻያ ነው ይህንን የሚደነግገው። የሥልጣን ዘመንን መገደብ ዲሞክራሲን ያጸናል የሚለው ርዕስ አንቀጽም ይህንኑ በኢትዮጵያ የዘመን አቆጣጠር የካቲት 20/1943 ዓመተ ምሕረት በዩናይትድ ስቴትስ የተወካዮች ምክር ቤት የጸደቀ ማሻሻያ ነው መነሻ ያደረገው። ይህ ማሻሻያ ይላል ርዕስ አንቀጹ፣ ሪፐብሊኩ ከተመሠረተ አንስቶ አሜሪካውያን ሲሟገቱበትና ሲከራከሩበት ለኖረ የዩናይትድ ስቴትስ ፕሬዚደንት ሆኖ የሚያገለግል ሰው የሥልጣን ዘመን ገደብ ሊበጅለት ይገባል ወይ ለሚል ጥያቄ መቋጫ መልስ አስገኘ። በመስከረም 1780 ዓመተ ምሕረት አሁንም በኢትዮጵያ የዘመን አቆጣጠር የወጣው የዩናይትድ ስቴትስ ሕገ መንግሥት ለፕሬዚደንት የሥልጣን ዘመን ገደብ አልቆረጠም ነበር። ይሁን እንጂ አንድ በሕዝብ ዘንድ ተወዳጅነትን የሚያተርፍ ፕሬዚደንት ያለ ገደብ በተከታታይ የሚመረጥ ከሆነ ሙስና ውስጥ ሊዘፈቅ ወይም ጨቋኝ ሊሆን ይችላል የሚል ስጋት በብዙ አሜሪካውያን ዘንድ ሲብላላ ቆይቷል። የነጻነት አዋጁ ዴክለሬሽን ኦፍ ኢንዲፔንደንስ ይባላል። ጸሐፊ ቶማስ ጄፈርሰን አብዝቶ የሚያስጨንቃቸው አንድ ጉዳይ በሕገ መንግሥቱ ውስጥ የሥልጣን ዘመን ገደብ ያለመጠቀሱ ነበር። የማልወደው ነገር አሉ ጄፈርሰን፣
አብዝቼ የምጠላው የሥልጣን ዝውውር አስፈላጊነት ጉዳይ በተለይ የፕሬዚዳንቱ መዘለሉ ነው።
የመጀመሪያው የዩናይትድ ስቴትስ ፕሬዚደንት ጆርጅ ዋሽንግተን የራሳቸውን የሥልጣን ዕድሜ በሁለት ዘመናት ብቻ መገደብን መምረጣቸውን ያስታውሰው ርዕሰ አንቀጽ እርሳቸውን የተከተሉ መጪ ፕሬዚደንቶች ሁሉ የእርሳቸውን አርአያ አክብረው መኖራቸውን
አመልክቷል። 32ኛው ፕሬዚደንት ቴዎዶር ደላኖ ሩዝቬልት በ1933 ዓመተ ምህረት ለሶስተኛ ጊዜ እንደገና ደግሞ በ1937 ዓመተ ምህረት ለአራተኛ ጊዜ እስከ ተመረጡበት ዘመን ያ የጆርጅ ዋሽንግተን አርአያነት ጸንቶ ኖረ። ዘመናቱ በኢትዮጵያ አቆጣጠር ናቸው። ሩዝቬልት በዚያው ለአራተኛ የስልጣን ዘመን በተመረጡበት በ1937 ዓመተ ምህረት ወርሃ ሚያዝያ ሲያርፉ ሰዎች በተከታታይ እየተመረጡ የርዕሰ ብሔር ኃላፊነቶቻቸውን በብቃት የመወጣት ችሎታቸው ወይም አቅማቸው ጉዳይ አጠያያቂነት እንደገና ብዙ ንግግሮችና ውይይቶችን አጫረ ይላል ርዕሰ አንቀጹ። ፕሬዚደንት ባራክ ኦባማ ሐምሌ 21 2007 ዓመተ ምህረት አዲስ አበባ አፍሪካ ህብረት መድረክ ላይ ቆመው እንዲህ አሉ።
You look at Nelson Mandela. Madiba, like George Washington, forged a lasting legacy, not only because of what they did in office, but because they were willing to leave office and transfer power peacefully.
Nelson Mandela nastawlu. Madiba inde George Washington hullu የማይነጥፍ ውርሳቸውን ፈጥረው ያኖሩልን ፕሬዝዳንት በነበሩባቸው ዘመናት ባከናወኗቸው ስራዎች ብቻ አይደለም ስልጣን ለመልቀቅና ሰላማዊ ሽግግር እንዲኖር ለማድረግም ባሳዩት ፍላጎት እንጂ።
ርዕሰ አንቀጹ መልእክቱን በዚሁ ደመደመ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን የሚቀርበው በየሳምንቱ ቅዳሜ በምርጥ የእንግሊዝኛ ዘፈኖች የምትዝናኑበት የሙዚቃ ቃና ይሆናል። ነገ እሁድ የራዲዮ መጽሔት ፕሮግራም ይጠብቃችኋል። እንድታደምጡ ከወዲሁ ከአክብሮት ጋር እንጋብዛችኋለን። የሙዚቃ ቃና አዘጋጅና አቅራቢ ጽዮን ግርማ።
Like it's magic, oh yeah. 'Cause I see nobody, nobody but you, you, you. I'm never confused. Hey, hey, I'm so used to being used. So I love when you're all unexpected. 'Cause I hate
ሳምንቱን በሙሉ በተለያየ የህይወት አቅጣጫ በተለያየ የህይወት መስመር ስትጓዙ ቆይታችሁ ዛሬ ላይ የደረሳችሁ የአሜሪካን ድምጽ የሙዚቃ ቃና ፕሮግራም ለማድመጥ ሬዲዮናችሁን የከፈታችሁ የተከበራችሁና የተወደዳችሁ ውድ የሙዚቃ ቃና አድማጮች እንደምን አመሻችሁ? እንደምን ሰነበታችሁ? የዛሬውን የሙዚቃ ቃና ፕሮግራም አዘጋጅቼ ወደ እናንተ ለማድረስ እዚህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ዝግጅት ክፍል ተሰይሜ የምገኘው ጽዮን ግርማ ነኝ። ለዛሬ ጥቂት የእንግሊዝኛ ዜማዎችን መራርጬ ወደ እናንተ ለማድረስ እዚህ ስቱዲዮ እገኛለሁ። በመግቢያው ላይ ቀንጨብ አድርጌ ያሰማኋችሁ የታዋቂውና በአሁኑ ሰዓት ተወዳጅ የሆነው ኢትዮጵያዊ የሰርግንድ ያለው ድምጻዊ አቤል ተስፋዬ ወይም በመድረክ ስሙ ዘ ዊኬንድን ስራ ነው። ዘ ዊኬንድ 50 ሼድስ ኦፍ ግሬ ለሚለው ፊልም በማጀቢያነት የሰራው ኤርንድ ኢት የተሰኘውን ዜማ ነው። ይህ ዜማ ለዘንድሮ ዓመት የኦስካር ሽልማት እጩ ሆኗል። በዚህ እጩ በሆነበት የኦስካር ውድድር አሸናፊ ሆኖ ሽልማቱን ከተቀበለ ከኢትዮጵያውያን የተወለደ የኢትዮጵያዊ የዘር ግንድና ሀረግ ያለው ብቸኛ ወጣት ይሆናል ማለት ነው። በመግቢያ ላይ ያስደመጥኳችሁን ኤርንድ ኢት የተሰኘውን ዜማ አዳምጠን እንመለስ።
I see nobody, nobody but you, you, you. I'm never confused. Hey, hey, I'm so used to being used. So I love when you're all unexpected. 'Cause I hate when the moment's expected. So I'm a gift for you, you, you. don't pay it, don't pay it. No mind, mind, mind. We live in our lies. Hey, hey, you're my favorite kind of night.
አቤል ተስፋዬ ወይም ዘ ዊኬንድ አስከትዬ ማስደምጣችሁ በዚህ ሳምንት የአሜሪካንን የሙዚቃ የደረጃ ሰንጠረዥ ከተቆጣጠሩት ወጣት ድምጻውያን መካከል ጥቂቶቹን መራርጬ ሆናል። በዚህ ሳምንት በአሜሪካን የሙዚቃ የደረጃ ሰንጠረዥ ቢልቦርድ ላይ በአንደኝነት የሚገኘው የጀስቲን ቢበር ሶሪ የተሰኘው ዜማ ነው። ሶሪ በጀስቲን ቢበር
But I don't do too well with apologies. I hope I don't run out of time. Can someone call a referee? 'Cause I just need one more shot. Have forgiveness. I know you know that I made those mistakes maybe once or twice. And by once or twice, I mean maybe a couple of hundred times. So let me, oh, let me redeem or redeem on myself tonight. 'Cause I just need one more shot. Is it too late now to say sorry? 'Cause I'm missing more than just your body. Oh, is it too late now to say sorry? Yeah, I know that I let you down. Is it too late to say sorry now? I'm sorry. Yeah. Sorry. Yeah. Sorry. Yeah, I know that I let you down. Is it too late to say sorry now? I'll take every single piece of the blame if you want me to. You know that there is no innocent one in this game for two. I'll go, and then you go out and spill the truth. Can we both say the words and forget this? Yeah. Is it too late now to say sorry? 'Cause I'm missing more than just your body. Oh. Is it too late now to say sorry? Down. Is it too late to say sorry now? I'm not just trying to get you back on me.
ሶሪ ከተሰኘው የጀስቲን ቢበር ዜማ ረዘም ላሉ ሳምንታት በዚሁ ቢልቦርድ ላይ የቆየውን ሄሎ የተሰኘውን የአደል ዜማ ማስከት እየጋብዛችኋለሁ።
Hello, it's me. I was wondering if after all these years you'd like to meet to go over everything. They say the time's supposed to heal ya, but I ain't done much healing. Hello, can you hear me? I'm in California dreaming about who we used to be when we were younger and free. I've forgotten how it felt before the world fell at our feet. There's such a difference between us and a million miles. Talk about myself, I'm sorry. I hope that you will. Did you ever make it out of that town where nothing ever happened? It's no secret that the both of us are running out of time. So
Adele, ሄሎ ስትል ያዜመችው ይህ ዜማዋ እጅግ በጣም ተወዳጅና በከፍተኛ ሁኔታ እየተደመጡ ካሉ ዜማዎች መካከል ነው። ጀስቲን ቢበር የዚህ ሳምንት የአሜሪካን የሙዚቃ የደረጃ ሰንጠረዥ ተቆጣጥሮ ያለ ወጣት ድምጻዊ ነው። ሶስተኛ ደረጃ ላይ የሚገኘውም የጀስቲን ቢበር ዜማ ነው። ላቭ yourself is single
all the times that you rain on my parade and all the clubs you get in using my name you think you broke my heart oh girl for goodness sake you think I'm crying on my own well I ain't and I didn't want to write a song cause I didn't want anyone thinking I still care or don't but you still hit my phone up And baby, I'll be moving on And I think it should be something I don't wanna hold back Maybe you should know that My mama don't like you And she likes everyone And I never liked to admit that I was wrong And I've been so caught up in my job Didn't see what's going on But now I know I'm better sleeping on my own Cause if you like the way you look that much Oh baby, you should go and love yourself And if you think that I'm still holding on to something You should go and love yourself When you told me that you hated my friends The only problem was with you and not them And every time you told me my opinion was wrong And tried to make me forget where I came from And I didn't want to write a song Cause I didn't want anyone thinking I still care or don't But you still hit my phone up And baby, I'll be moving on And I think it should be something I don't wanna hold back Maybe you should know that My mama don't like you And she likes everyone And I never liked to admit that I was wrong And I've been so caught up in my job Didn't see what's going on But now I know I'm better sleeping on my own Cause if you like the way you look that much Oh baby, you should go and love yourself And if you think that I'm still holding on to something You should go and love yourself For all the times that you made me feel small I fell in love, now I feel nothing at all I never felt so low when I was vulnerable Was I a fool to let you break down my walls? Cause if you like the way you look that much Oh baby, you should go and love yourself And if you think that I'm still holding on to something You should go and love yourself Cause if you like the way you look that much Oh baby, you should go and love yourself
የተከበራችሁና የተወደዳችሁ አድማጮች ለዛሬ ተመደበልኝ አየር ሰዓት እጅግ በጣም አጭር ነው። አቀናባሪ ብራን ኃይሉ ስቱዲዮ ውስጥ ሆና የሰዓቱን መጠናቀቅ እየነገረች ነው። ለስንብት የምጋብዛችሁ ዜማ የሲሊንዲዮን ነው። ሲሊንዲዮን በዚህ ሳምንት የ73 አመቱን የትዳር አጋሯን ሬሎ አንጀሊኖን ማጣቷ እየተነገረ ነው። ራሷ በመተጠቀመበት የማህበራዊ ድረገጽ ፌስቡክ፣ ትዊተር እና ዌብሳይቷ ላይ ባለቤቷ ለረጅም ጊዜ በካንሰር ሲሰቃይ ቆይቶ ህይወቱ ማለፉን ገልጻለች። እሱንም ተቀብለው በርካታ የአሜሪካ ሚዲያዎች እየዘገቡት ይገኛሉ። ሲሊንዲዮን another year has gone ስትል ባቀነቀነችው ዜማ ልሰናበታችሁ። ሳምንት ሌሎች ምርጥ የእንግሊዘኛ ዜማዎች መራርጬ ወደ እናንተ ለማድረስ ቃል እየገባው ለዛሬ በዚሁ ልሰናበታችሁ። another year has gone. Celine Dion tqatlalech. Denadaru.
Of December, just as many 4th of July's, and we're still holding it together. It only comes down to you and I. I know that you can still remember things we say right from the start. When we said that this could be special, I'm keeping those words deep down in my heart. Another year has gone by. For occasions, but you never let a birthday go by without announcing how much you love me. But the truth is always there, right there in your eyes.
Yeah, ማጠቃለያ ዜና አሰማችኋለሁ። ኢራን አስራቸው የቆየች አራት አሜሪካውያንን መልቀቋን ዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ መስሪያ ቤቱ አሁን ማምሻውን ባወጣው መግለጫ የተያዙ ዜጎቻችንን ወደ ሀገራቸው ለመመለስ እንዲቻል በተከፈተው የዲፕሎማሲ መስመር መሰረት ኢራን ውስጥ ተይዘው የነበሩ አራት አሜሪካውያን መልቀቃቸውን እናረጋግጣለን ብሏል። አራቱ አሜሪካውያን አምር ሄክማቲ፣ ሳይድ አቤዲኒ፣ ጄሰን ሬዛኒያንና ኖስራቶላ ሆስራቢ ሩድሳሪ የተለቀቁ ሲሆን ሮበርት ሌቪንሰን የሚባለው አሜሪካዊም ያለበትን አስሶ ለማግኘት ከዩናይትድ ስቴትስ ጋር መተባበሯን እንደምትቀጥል ኢራን አስታውቃለች። መግለጫው በመቀጠልም እኛም ለሰባት ኢራናውያን ምህረት ሰጥተናል ብሏል። ስድስቱ ጉዳያቸው በፍርድ ቤት እየታየ የነበረ ወይም ጥፋተኝነት የተበየነባቸው የአሜሪካና የኢራን ዜጎች ያላቸው ዜግነት ያላቸው መሆናቸውን መግለጫው አመልክቷል። ዩናይትድ ስቴትስ በዓለም አቀፉ የፖሊስ ድርጅት ኢንተርፖል አማካይነት የፍለጋ ቀይ ማስታወቂያ አውጥታባቸው ከነበሩ 14 ኢራናውያን ላይም የአደን ዘመቻዋን ማንሳቷን የውጭ ጉዳይ መስሪያ ቤቱ በዚሁ መግለጫው አስታውቋል። እንዲሁም 14ቱ ኢራናውያን ባሉበት ተይዘው እንዲሰጧት ዩናይትድ ስቴትስ አውጥታ የነበረው ጥያቄ ቀና ምላሽ የማግኘቱ ጉዳይ አጠራጣሪ ሆኖ ቆይቷል። በትናንትና ዋጋ ዱጉ ውስጥ በተፈጸመው የሽብር ጥቃት የተገደሉት ሰዎች ቁጥር 23 መሆኑንና ሶስቱን አጥቂዎች ጨምሮ የቆሰሉም 30 እንደሚገኙባቸው ተገልጿል። 150 ታጋቾች በቡርኪና ፋሶና በፈረንሳይ ትብብር ተለቀዋል። ሰዓቱ አበቃ። ጤና ይስጥልኝ። ደህና ደሩ።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በ19 በ22ና በ25 ሜትር ባንድ በየዕለቱ ከ3 ሰዓት ጀምሮ የሚያስተላልፈው ስርጭት የዛሬው በዚሁ አበቃ። ነገ ከምሽቱ በ3 ሰዓት እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራችልን ብርሃን ኃይሉ። ደህና አደሩ።
This program has come to you from the Voice of America.